ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሱዳን በኩል ትልቅ ለውጥ መጥቷል። የግድቡ መገንባት ለእነሱም ጠቃሚ እንደሆነ ወስደውታል። በግብፅ በኩልም በጎ እርምጃዎች አሉ። ልዩነቶች ብቻ ረዱላሉ። የመርሆ ስምምነት ተፈርሟል። ይህ ትልቅ እርምጃ ተደርጎ መወሰድ አለበት።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ለመላው ሕዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ ለመላው ኢትዮጵያ ሕዝብ ምስጋና ማቅረብ ፈልጋለሁ። ለአጋሮቻችን፣ ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ጋራቸው ላልተለዩ ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።
ዛሬ ከእስር የተለቀቀውን የጋዜጠኛ እስክንድር ነጋን ድምፅ ነው የሰማችሁት። ሙሉ ዘገባውን በመጽሔቱ ትንተና እናቀርባለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ መጋቢት 27 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን። ንጉሡ ታምሬ ፕሮግራሙን ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። ሲራሊዮን ውስጥ ጁልየስ ማዳ ባዮ በጣም የተቀራረበ የፕሬዝደንት ማጣሪያ ምርጫ ካሸነፉ በኋላ ዛሬ ቃለ መሐላ ፈጽመዋል። ባዮ ትላንት ከእኩለ ሌሊት በፊት ቃለ መሐላ የፈጸሙት የሀገሪቱ የምርጫ ኮሚሽን ባለፈው ቅዳሜ በተካሄደው ምርጫ ማሸነፋቸውን ካስታወቀ በኋላ ነው። ወታደራዊ ኃላፊ የነበሩት የሲራሊዮን ሕዝባዊ ፓርቲ መሪ ባዮ ያሸነፉት ወደ 52 ከመቶ በሚጠጋ ድምፅ ነው። በውጭ ጉዳይ ሚኒስትርነት ያገለገሉት የመላ ህዝብ ኮንግረስ ፓርቲ መሪ ሳሙራ ዊልሰን ካማራ ያገኙት ድምፅ ከ48 ከመቶ በላይ ነው። የፈረንሳይ የዜና አገልግሎት አዣንስ ፍራንስ ፕሬስ በዘገበው መሰረት 3.1 ሚሊዮን የሚሆን ህዝብ በምርጫው ተሳትፏል።
የካሜሩን ባለሥልጣናት በዚህ ሳምንት ቦኮ ሐራም በጦር ሰራዊቱ ሰፈር ላይ ያደረሰውን ሕይወት ያጠፋ ጥቃት ተከትሎ ከናይጄሪያ ጋር በሚያዋስነው ድንበር ላይ የሚኖሩ ማኅበረሰቦች አሁንም ጥንቃቄ እንዲያደርጉ እያሳሰቡ ናቸው። ሞኪ ኤድዊን ኪንዴዜጋ ከጦር ሰራዊቱ ጋር ተጉዞ ለቪኦኤ ያጠናቀረውን ዘገባ ቁንጅታዬ ታቀርባለች።
ካሜሩንን ከናይጄሪያ በሚያዋስነው ድንበር ላይ የምትገኘዋ ሳግሜ መንደር ባዶዋን ቀርታለች። ብዛት ያላቸው የቦኮ ሐራም ተዋጊዎች ሰኞ ዕለት መንደሯ የሚገኝ የጦር ሰፈር ወረው 5 ወታደሮች ገለው ሌሎች 3 ወታደሮች ማቁሰላቸውን የካሜሩን ባለስልጣናት ገልጸዋል። የካሜሩን መንግስት ባወጣው መግለጫ መሰረት ታጣቂዎች ጥቃቱን ያደረሱት ወታደር መስለው በማሳሳትና ተሽከርካሪዎቻቸውንም ነውጠኛውን ቡድን የሚወጋው የህብረ ብሔራት ጣምራ ግብረ ኃይል መኪናዎች ቀለም ቀብተው ነው። የካሜሩን ሰሜናዊ ክፍለ ሀገር አስተዳዳሪ ሚጂያዋ ባካሪ የሰኞ ዕለቱ ጥቃት ቦኮ ሐራም በበርካታ ወራት ውስጥ ያካሄደው የመጀመሪያው እንደሆነ ይናገራሉ።
Nous appelons à plus de vigilance. À plus de vigilance, ce que les gens ont tendance à penser que
ሰው ሽብርተኛው ቡድን ሙሉ በሙሉ ወድሟል ብሎ ማሰቡን ትቶ ይልቁንም ነቅቶ ይጠባበቅ ሲሉ መክረዋል አገረ ገዢው። ምክንያቱም አሉ፣ በተገኙ የደህንነት መረጃዎች መሰረት ቦኮ ሐራም አሁንም ይንቀሳቀሳል። በየት በኩል ሰርገው እንደሚገቡና ጥቃት እንደሚያካሂዱ እያውጠነጠኑ መሆናቸው ተደርሶበታል ብለዋል። በሰኞው ጥቃት ከመንደሩ ነዋሪዎች መካከል የተገደለ የለም። በርካታ መኖሪያ ቤቶች ግን ተቃጥለዋል። ብዙ ነዋሪዎችም ተሰደዋል። ሐሚዱ ጋርጋ 50 ዓመት ዕድሜ ያላቸው ከብት አርቢ ናቸው። ቤታቸው እንደወደመባቸው ቤተሰባቸው ንብረቱን በሙሉ እንዳጣ ነው የሚናገሩት። አሁንም ተኩሱን እያስታወሱ እንደሚጨነቁ ገልጸዋል። ከሁለት ዓመታት በፊት ህዳር ወር ላይ ቦኮ ሐራም መንደሯን ባጠቃ ጊዜ የተሰደደው ህዝብ ገና ወደ ቀየው መመለስ መጀመሩ እንደነበረም እኚሁ ከብት አርቢ አመልክተዋል። የካሜሩን ባለስልጣናት እንደገለጹት የታጣቂዎቹ ዓላማ ባለፈው ጥር ወር የካሜሩንና የናይጄሪያ ወታደሮች በጋራ በወሰዱት እርምጃ የቦኮ ሐራም ጠንካራ ይዞታ ከሆነው የናይጄሪያው ሳምቢሳ ደን በመቶዎች የተቆጠሩ ታጋቾችን በማስለቀቃቸው ለመበቀል ሳይሆን አይቀርም።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ረቡዕ አሜሪካ ከቻይና ጋር የንግድ ጦርነት እያካሄደች አይደለም ብለዋል። ፕሬዚዳንቱ ይህን ያሉት ቻይና በዩናይትድ ስቴትስ እቃዎች ላይ የ50 ቢሊዮን ዶላር ቀረጥ እንደምትደነግግ ካስታወቀች በኋላ ነው። አሜሪካ ለወሰደችው ተመሳሳይ እርምጃ ምላሽ መሆኑ ነው። ትራምፕ ትላንት በትዊተር ባስተላለፉት መልእክት ከቻይና ጋር የንግድ ጦርነት እያካሄድን አይደለም፣ እንዲህ አይነቱ ጦርነት ዩናይትድ ስቴትስን ወክለው ብቃት በጎደላቸው ዋጋቢስ ሰዎች ጠፍቷል ብለዋል። በአሁኑ ወቅት በየአመቱ የ500 ቢሊዮን ዶላር የንግድ ኪሳራ ይደርስብናል። በአእምሮ ንብረት ስርቆት ደግሞ ሌላ 300 ቢሊዮን ዶላር እያጣን ነው በማለትም ፕሬዚዳንቱ አክለዋል።
ብሪታንያ ውስጥ ጥንድ ሰላይ ከነበሩት አባቷ ጋር በነርቭ ኤጀንት የተመረዘችው ሩሲያዊት በፍጥነት እያገገመች መሆኗን ገልጻለች። ከገባሁበት ኮማ ከአንድ ሳምንት በፊት ነቅቻለሁ። በየዕለቱ እየጠነከርኩ መሄዴም አስደስቶኛል ስትል ዩሊያ ስክሪፖል መናገሯ ተገልጿል። በብሪታንያ ሆስፒታል እየታከሙ ያሉት የ66 ዓመት ዕድሜው አባቷ ስክሪፖል ግን በአስጊ ሁኔታ እንደሚገኙ ተገልጿል። አባትና ልጅን የመረዘችው ሩሲያ ናት ስትል ብሪታንያ ከሳለች። ብሪታንያ፣ ዩናይትድ ስቴትስና ሌሎች የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት የአንድነት ስሜታቸውን ለመግለጽ ሲሉ ከ150 በላይ የሚሆኑ ሩሲያውያን ዲፕሎማቶችን ከየሀገሮቻቸው አባረዋል።
በርካታ የዩናይትድ ስቴትስ ዲፕሎማቶችና ቤተሰቦቻቸው ዛሬ ሞስኮ ከሚገኘው የአሜሪካ ኤምባሲ ተነስተዋል። ሩሲያ ጥንድ ስለላ ያካሄዱ የነበሩ ሩሲያዊ ሰላይን መርዛለች በሚል ክስ በአሜሪካና በሩሲያ መካከል በተደረገው የዲፕሎማቶች ማባረር እርምጃ ምክንያት ነው አሜሪካውያኑ ዲፕሎማቶቹ ከሩሲያ የተነሱት። ሩሲያ ዲፕሎማቶቹ ከግዛቷ እንዲወጡ የመደበችው የመጨረሻ ቀን ዛሬ ሲሆን፣ 3 አውቶቡሶች ከአሜሪካ ኤምባሲ ወጥተው ወደ አይሮፕላን ማረፊያ ሲያመሩ መታየታቸው ተዘግቧል። ሰርገይ ስክሪፓልና ሴት ልጃቸው ከአንድ ወር በፊት ከተመረዙ ወዲህ በምላሹ የተለያዩ ሀገሮች ዲፕሎማቶችን የማባረር እርምጃዎች ሲወስዱ ቆይተዋል። አባትና ልጅ የተመረዙት በሶቪየት ሕብረት በተሰራ በወታደራዊ ደረጃ በሚታይ የነርቭ ኤጀንት ነው ትላለች ብሪታንያ። ጥንድ ስለላ ሲያካሄዱ ቆይተው በመጨረሻ ወደ ብሪታንያ የከዱት ስክሪፖልና ልጃቸው ሳልስበሪ በተባለችው የለንደን ከተማ መናፈሻ ቦታ ላይ ተዘርረው ነበር የተገኙት።
የሰሜንና ደቡብ ኮሪያ መሪዎች በያዝነው ወር ተገናኝተው እንዲነጋገሩ በታቀደው መሠረት የሁለቱ ሀገሮች ባለሥልጣናት የዝግጅት ንግግር አካሂደዋል። ሁለቱ መሪዎች የሚገናኙት የሰሜን ኮሪያ የኑክሌር እንቅስቃሴ ያስከተለውን ውጥረት ለማርገብ ጥረት በተያዘበት ወቅት ነው። ስብሰባው ፓን ሙንጆም በተባለው የድንበር መንደር ላይ የተካሄደው ስለ ጸጥታ፣ ስለ ፕሮቶኮልና ስለ ሚዲያ ሽፋን ለመነጋገር መሆኑ ታውቋል። የሰሜን ኮሪያው መሪ ኪም ጆንግ ኡንና የደቡብ ኮሪያው ፕሬዚደንት ሙን ጄኢን እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 27 ቀን ይገናኛሉ ተብሏል። የመጨረሻ ስምምነት ላይ እስከሚደረስበት ጊዜ ድረስ የውይይቱ ይዘት ይፋ እንዳይደረግ ሁለቱም ወገኖች እንደተስማሙ የደቡብ ኮሪያው ፕሬዚደንት ጽህፈት ቤት ገልጿል።
በመጨረሻም የሜክሲኮ የፍትህ ስርዓት ወደ ሰሜን አንዳንዶቹም ወደ ዩናይትድ ስቴትስ ያመሩ የነበሩትን ብዛት ያላቸው ፍልሰተኞችን በመበተኑ ፕሬዚደንት ትራምፕ አሞግሰውታል። በደቡብ ምዕራብ ድንበር በኩል ይገቡ የነበሩት ፍልሰተኞች ብዛት እጅግ የቀነሰው አስተዳደሬ በወሰደው እርምጃ ነው ሲሉ ራሳቸውን አሞግሰዋል። የሜክሲኮ ባለሥልጣኖች የፍልሰተኞቹ ጉዞ ተበትኗል ቢሉም አንዳንድ ተሳታፊዎች እንቀጥላለን ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
የኢትዮጵያ የግብፅና የሱዳን የውጭ ጉዳይ የውሃ ሀብት ሚኒስትሮች የሶስትዮሽ ውይይት ዛሬ በካርቱም ተካሂዷል። በህዳሴው ግድብ ላይ የሚካሄደው ውይይት ከአምስት ወራት በፊት ያለ ስምምነት ከተቋረጠ በኋላ በዚህ መልኩ ውይይት ሲካሄድ የመጀመሪያው ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑትን አቶ መለስ አለምን ከካርቱም በስልክ ያነጋገረው እስክንድር ፍሬው ቀጣዩን ዘገባ ልኳል።
የኢትዮጵያ የግብጽና የሱዳን የውሃ ሀብት ሚኒስትሮች ከአምስት ወራት በፊት በካይሮ የተገናኙት የህዳሴውን ግድብ አስመልክቶ የተጽዕኖ ጥናት እያደረገ ባለው አማካሪ ድርጅት መነሻ ሪፖርት ላይ ለመወያየት ነበር። የታሰበው አልሆነም። ውይይቱ ያለ ስምምነት ተበተነ። ከዚያ በኋላ ባሉት ወራትም ይሄ ነው የሚባል መሻሻል ሳይታይ ውይይቱ ተቋርጦ ቆየ። ጥር 2010 በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ መቀጠል ሌላ አጋጣሚ ፈጠረ። ከዚያ ጉባኤ ጎን ለጎን በሸራተን አዲስ ተገናኝተው የተነጋገሩት የሶስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እነሆ ዛሬ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ እንደዚሁም የውሃ መስኖና ኤሌክትሪሲቲ ሚኒስትር ዶክተር ስለሺ በቀለ በካርቱም ከግብጽና ከሱዳን አቻዎቻቸው ጋር ሲወያዩ ውለዋል። ኢትዮጵያ ይበልጥ ሊያቀራርብ ይችላል ያለችውን ሐሳብ ለዚህ ውይይት ማቅረቧን የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ከካርቱም በስልክ ገልጸዋል።
በእኛ በኩል ለዚህ ውይይት የሚሆን ሊያቀራርብን የሚችል በመድረኩ ላይ ቀርቧል። ይሄ ሐሳብ ተቀባይነት ካገኘ በበጎ እርምጃ ሊወሰድ ይችላል። በሐሳቡ ላይ ዝርዝር አስተያየት አሁን መስጠት ተገቢ አይሆንም፣ ገና ያላለቀ ውይይት ከመሆኑ አንጻር።
አቶ መለስ፣ ሶስቱ ሀገራት በውጭ ጉዳይ ሚኒስትሮች፣ በውሃ ሀብት ሚኒስትሮች እንደዚሁም በመሪዎች ደረጃ ሲወያዩ ቆይተዋል። እንግዲህ የህዳሴው ግድብ ከተጀመረ 7 ዓመት አስቆጥረዋል። ነገር ግን ልዩነቶች ናቸው የበለጠ ሲጎሉ እየታየ ያሉት። የተጨበጠ መስማማት ላይም አልተደረሰም ነው የሚባለው። ለምሳሌ በህዳሴው ግድብ ላይ የሚካሄደውን የተጽዕኖ ጥናት በተመለከተ ከአምስት ወራት በፊት ካይሮ ላይ የውሃ ሀብት ሚኒስትሮቹ መስማማት አቅኗቸው መበተኑ ይታወቃል። ከዛ በኋላ ተቋርጦ ከቆየም በኋላ ነው አሁን እርስዎ እንዳሉት ጥር ላይ ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የሶስቱ ሀገራት መሪዎች ተገናኝተው እንደገና እንዲቀጥል መመሪያ የሰጡ። እነዚህ ሁሉ ነገሮች ከግምት ሲገቡ አቶ መለስ ምን የተጨበጠ ውጤት ተገኝቷል? እስካሁን ሲካሄድ በቆየው ውይይት በዚህ ነገር ተስማምቷል ብሎ መናገር ይቻላል ወይ?
እንግዲህ እስክንድር፣ እንዴት መሰለህ በሶስቱ ሀገሮች መካከል ከታላቁ ህዳሴ ግድብ ብቻ አይደለም አባይ ውሃ አጠቃቀም ጋር በተያያዘ ለዘመናት የቆየ ልዩነት አለ። ግብጽና ሱዳን የፈረሙት 1959 ስምምነት የቀኝ ግዛት ስምምነት ነው። ኢትዮጵያውያን የማያውቁት ያልፈረሙት ሊጠየቁበትም የማይገባ ስምምነት ነው። እሱን እንደ መነሻ ይዘህ በሶስቱ ሀገሮች መካከል ከታላቁ ህዳሴ ግድብ ጋር በተያያዘ ይህ ሲካሄድ የቆየ ውይይት አለ። በሱዳን በኩል ትልቅ ለውጥ መጥቷል። የግድቡ መገንባት ለእነሱም ጠቃሚ እንደሆነ ወስደውታል። በግብጽ በኩልም በጎ እርምጃዎች አሉ። ልዩነቶች ብቻ አይደሉ ያሉ የመርሆ ስምምነት ተፈርሟል። ይሄ ትልቅ እርምጃ ተደርጎ መወሰድ አለበት። ንግግር መጀመሩ በራሱ ትልቅ እርምጃ ተወስዶ ሊሞገስ የሚገባ ጉዳይ ነው። የዛሬ 20-30 ዓመት እንኳን ግድብ ሰርተህ ግድቡን እንደዚህ ነው ሞላው፣ ግድቡ ከተሞላ በኋላ እንደዚህ ነው ውሃው የሚለቀቀው ብለህ ለመነጋገር የሚታሰብም የሚታለምበትም ዘመን አልነበረም። እሱ ተለውጧል። አሁን ግድቡን በዚህ አመት እንምላው፣ በዛ አመት ይሁን፣ ውሃው እንዴት ይለቀቅ አይለቀቅ የሚል የቴክኒክ ጉዳዮች ላይ ገብተናል። ስለዚህ የሄድንበትን ርቀት በጣም ጠቃሚ ነው። ብዙ እርምጃ ተጉዘናል። በመንግስታቶቻችን መካከል እንደ ሶስት ሳይሆን እንደ አንድ ሀገር መስራት እንችላለን የሚል የጋራ አቋም አለ። ይሄ የመሪዎች አቋም ነው። ሰሞኑን የግብጽ ፕሬዚደንት ለፌዴሬሽን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በደወሉ ጊዜም የገለጹት ይህን ነው። በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መጠናከር ይችላል፣ ለዚህ እውን መሆን ተባብረን እንሰራለን የሚል ይህ ትልቅ ስኬት ተደርጎ መወሰድ አለበት። በተመሳሳይ መልኩ የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ከፌዴሬሽን ጠቅላይ ሚኒስትር ጋር በስልክም ተገናኝተዋል። እሳቸውም ጋር ያለው አቋም ይሄ ነው። ስለዚህ የሶስቱም ሀገሮች የመጨረሻው የስልጣን እርከን ላይ ያሉ ሰዎች በጋራ ለመስራት በሶስቱ ሀገሮች መካከል ያለው ግንኙነት የበለጠ ለማጠናከር በሶስቱ ሀገሮች ህዝቦች መካከል ያለው ግንኙነት ከህዳሴ ግድብ በላይ እንደሆነ መግባባት ተደርሷል። ይሄ ትልቅ ስኬት ተደርጎ ሊወሰድ ይገባል።
የሶስቱ ሀገራት ሚኒስትሮች ከህዳሴው ግድብ በተጨማሪ የጋራ የመሰረተ ልማት ፈንድ በሚቋቋምበት ሁኔታ ላይ ሲወያዩ መዋላቸውንም አቶ መለስ አመልክተዋል። የዚህ ፈንድ ዓላማ ሶስቱን ሀገራት በመንገድ፣ በባቡር፣ በኃይል አቅርቦትና በሌሎችም ዘርፎች ማስተሳሰር መሆኑንም ነው የገለጹት። ከተጀመረ 7 ዓመታት ያስቆጠረውን የህዳሴውን ግድብ ግንባታ አስመልክቶ ከግብጽ ጋር ያለውን ልዩነት መፍታት ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዋና ዋና ፈተናዎች አንዱ ሊሆን እንደሚችል ተንታኞች ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ካለፈው እሁድ ጀምሮ በዳግም እስር ላይ ይገኙ የነበሩት ጋዜጠኞች፣ ፖለቲከኞችና የኢንተርኔት ላይ አምደኞች ከእስር ተለቀዋል። ከእስር ከተለቀቁት መካከል ሁለቱ ጋዜጠኞች በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሥልጣን ዘመን አዲስ ለውጥ ይኖራል ብለው ተስፋ እንደሚያደርጉ ተናግረዋል። አስቸኳይ ጊዜ አዋጁ ተነስቶ ቀሪ እስረኞች ይለቀቃሉ ብለውም ተስፋ ያደርጋሉ። ጽዮን ግርማ ማምሻውን ከእስር የተለቀቁትን ሁለት ጋዜጠኞች እስክንድር ነጋና ተመስግን ደሳለኝን በተጨማሪም የቀድሞው የአንድነት አመራር አባል አቶ አንዱዓለም አራጌን አነጋግራ ተከታዩን ዘገባ አጠናቅራለች።
እሁድ መጋቢት 16 2010 ዓ.ም በአዲስ አበባ በተመስገን ደሳለኝ ቤተሰቦች የጀሞ ኮንዶሚኒየም መኖሪያ ቤት በተዘጋጀው የምስጋና ዝግጅት ላይ ተይዘው ታስረው የነበሩት 11 ሰዎች ማምሻውን ከእስር ሲለቀቁ የተወሰኑትን አግኝቼ አነጋግሬያቸው ነበር። እስክንድር ነጋ ዛሬ ከእስር ስለተፈቱበት ሁኔታ ከሚያብራራበት ይጀምራል።
መጨረሻ ላይ በር ከተዘጋ በኋላ ማለት ነው፣ ቆጠራ ተደርጎ ወደ እስር ቤት ከገባም በኋላ እንደገና በር ተከፍቶ እንድንወጣ ተደርጎ መንግስት ለመልቀቅ እንደወሰነና የመታወቂያዎች እንድናመጣ ተጠይቀን በመታወቂያዎች ተለቀናል። ማለትም ሌሎች ሰዎች መጥተው ተውሰውን ወጥተናል ማለት ነው።
በሌሎች ሰዎች ዋስትና ወጥታችኋል። እንግዲህ ስትታሰሩ
እንግዲህ ቀደም ብሎ ከሁለት ቀናት በፊት በራሳችን መታወቂያ እንድንለቀቅ ፎርም ሞልተን ነበረ። ያ ተሰርዞ አሁን ደግሞ ሌሎች ሰዎች ሊዋሷችሁ ይገባል ተብሎ ሌሎች ሰዎች መጥተው በመታወቂያዎች ተውሰውን ዋስትና ገብተው ተለቀናል።
እንግዲህ ስትታሰሩ አዲስ ጠቅላይ ሚኒስትር አልነበረም። ስትፈቱ ኢትዮጵያን አዲስ ጠቅላይ ሚኒስትር ይዟት ያገኛችሁት። አዲስ ጠቅላይ ሚኒስትር በኋላ ምን ተስፋ ታደርጋለህ?
እኔ ሁለት ነገር ተስፋ ማድረገው ግን ይሄ እኔ ተስፋ ብቻ እንዳልሆነ አውቃለሁ። የመላው ኢትዮጵያ ሕዝብ ተስፋ ነው። ከመላው ኢትዮጵያ ሕዝብ አልፎ የመላው የዓለም አቀፉ ማህበረሰብ ተስፋ ነው። ይኸውም በመጀመሪያ ከጠቅላይ ሚኒስትር የሚጠበቀው የአስቸኳይ ጊዜ አዋጁን ማንሳት ነው። ያንን አንስተው በአስቸኳይ ጊዜ አዋጁ ሳቢያ የታሰሩ ከ1000 በላይ እስረኞች አሉ። እነሱ በሙሉ ያለምንም ሁኔታ እንዲለቀቁ ነው። ይህ የመጀመሪያው ነው። ሁለተኛው ደግሞ ሁሉን አቀፍ የሆነ ማለትም በህጋዊ መንገድ የሚንቀሳቀሱትን ድርጅቶች ሆነ በሽብርተኝነት የተፈረጁትን ድርጅቶች የሚያካትት ብሔራዊ የድርድር ጉባኤ እንዲጠሩ ነው የምንጠብቀው።
በጣም አመሰግናለሁ እስክንድር ነጋ። እንግዲህ መጪው የፋሲካ በዓል ነው እና መልካም በዓል እንላለን። እንደው ሌላ አጠገብህ ያለ ሰው ባናገር ደስ ይለኛል እና ምናልባት አጠገብህ ሌላ ሰው ካለ እንዳነጋግር ከተፈቱት ውስጥ።
እሺ፣ ጎጎኔ ተመስገን ደሳለኝ አለ። ለሱ ከመስረሴ በፊት ግን ለመላው ህዝብ ምስጋና ማቅረብ ፈልጋለሁ። ከጎናችን ለቆመው ለኢትዮጵያ ለመላው ኢትዮጵያ ህዝብ ምስጋና ማቅረብ ፈልጋለሁ። ለሙያ አጋሮቻችን፣ ለዓለም አቀፉ ማህበረሰብ በአጠቃላይ በዚህ ሂደት ውስጥ ድጋፋቸው ላልተለዩ ሁሉ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።
እሺ፣ እናመሰግናለን እኛም። ሄሎ ተመስገን፣ እንደምን አለ?
እግዚአብሔር ይመስገን። ሰላም
ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለእስክንድር ነጋ አንድ ጥያቄ እያቀረብኩለት ነበረ፣ ለአንተም ተመሳሳዩን ላቀርብልህ። ከእስር አፈታታችሁን ሂደት እሱ ስለነገረን ወደ እሱ አልመለስም። ስትታሰሩ አገሪቱ በሌላ ጠቅላይ ሚኒስትር እጅ ነበረች። አሁን ስትፈቱ አዲስ ጠቅላይ ሚኒስትር መጥተዋል። ዶክተር አብይ አህመድ መክፈቻ ንግግር አድርገዋል ስልጣናቸውን ሲረከቡና፣ በአንተ በኩል ምን ተስፋ አለህ? በአዲሱ ጠቅላይ ሚኒስትር ምን ትጠብቃለህ?
ሁለት ነገሮችን ነው እኔ የማነሳው። የመጀመሪያው አስቸኳይ ጊዜ አዋጁ ያልተፈለገ ተግባር እየዋለ ስለሆነ ምንም ነገር ባልነበረበት በቀል የሚመስል ተግባር እየዋለ ስለሆነ እሱ ላይ ቀዳሚ እርምጃ ወስዶ ያለሳል ብለን ተስፋ እናደርጋለን። ሁለተኛው ግን እንግዲህ አዲሱ ጠቅላይ ሚኒስትር ባለፉት 27 ዓመታት አብዮታዊውን ግንባር ከመሩት የተለዩ ናቸው ብለን ተስፋ እናደርጋለን። የህግ የበላይነትና ዲሞክራሲያዊ ስርዓትን ሊያሰፍኑ ይችላሉ፣ ሊያዋልዱ ይችላሉ ብለን እናስባለን። የኔ ግን ያው ድብልቅልቅ ባለ ስሜት ውስጥ ነው። ምክንያቱም ሰውየው በቀጥታ የገቡት የተሰለቸውና አስቸጋሪ በሆነው ወደ ኢህአዴግ መዋቅር ውስጥ እንዴት ሆነው ሊቀይሩት እንደሚችሉ ባላቅም ይሞክራሉ ብለን ተስፋ እናደርጋለን። ይህን ሙከራ የሚያደርጉ ከሆነ ደግሞ ሁላችንም ጨምሮ የኢትዮጵያ ህዝቡም ከጎናቸው ቆሞ የህግ የበላይነት የተከበረባትና ዲሞክራሲያዊ ስርዓት የሰፈነባትን ሀገር አብረን እናዋልዳለን ብለን ተስፋ እናደርጋለን።
በሌላ በኩልም ዛሬ ከእስር የተፈታውን አቶ አንዱዓለም አራጌን አግኝቼ አነጋግሬዋለሁ። አቶ አንዱዓለም እንግዲህ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ በመሳተፍ ትታወቃለህ። በተደጋጋሚ ለእስር ከተዳረጉ ሰዎችም አንዱ ነህ። የአሁነኛው እስር ለጥቂት ቀናት ቢሆንም ከእስር ከተለቀቃችሁ ከጥቂት ጊዜ በኋላ ነው እንደገና የታሰራችሁትና ምን ስሜት ሰጠ? የተለየ ስሜት ሰጥቷል?
አዎ እንግዲህ በመፈታታችን ደስ ብሎኝ ነበር። መልሼ እንዳገኘ ያደረገኝ ወንድሞቻችን አሳሪዎቻችን የይቅርታ የእርቅ መንፈስ አሁንም በውስጣቸው እንደሌለና የማንበርከክና መንበርከክ አባዜ አሁንም እንዳለቀቃቸው እኛም ደግሞ ህዝብ በሰጠን ፍቅርና ከበሬታ እንዳልተደሰቱ እና አሁንም በማስፈራራት በማሰር ለውጥና መጣለን ብለው እንደማምኑ ግልጽ ያደረገልኝ አጋጣሚ ነበር።
እንግዲህ ከእስር ስትለቀቁ ደግሞ ኢሃዲግ አዲስ ጠቅላይ ሚኒስትር መርጧል። ከሳቸው የምትጠብቀው አዲስ ለውጥ ይኖራል?
እንግዲህ ሰውየው ቀና ንግግር እንዳደረጉ ሰምቻለሁ። የቀና አስተሳሰብ ባለቤት ናቸው የሚባልም ነገር በሩቁ ሰማ ነበር። ኢህአዴግ ውስጥ እሳቸውን ጨምሮ ሌሎችም ቀና አስተሳሰብ ያላቸው ሰዎች እንዳሉ አምናለሁ። ነገር ግን በዋናነት አገዛዙን የሚዘውሩት ሰዎች ደግሞ የቀና አስተሳሰብ ባለቤቶች ናቸው እያላምን፣ ስለዚህ አሁን የእነሱ ቀና መሆን በራሱ ለውጥ ለማምጣት ያስቸግራቸው ይሆናል። የቀድሞው ጠቅላይ ሚኒስትር አቶ መለስ አፈሩ ይክለላቸውና በአንድ ወቅት እንደተናገሩት ለመርሳ ገበሬዎች የደርግና ገዛዝ ብናሸንፍም የደርግን ቢሮክራሲ አልጣልንም፣ ስለዚህ እናንተ ከታች እኛ ከላይ ሆነን መታገል አለበት ነገር ነበር። ስለዚህ አሁን አዲሱንም ጠቅላይ ሚኒስትር ተመሳሳይ ችግር እንደሚገጥማቸው የአገዛዙ መዋቅር ለለውጥ እንደሚያስቸግራቸውና የህዝብን ጥያቄ እንዳይመልሱ እንቅፋት እንደሚሆንባቸው ጠንካራ ግምት አለኝ። ነገር ግን ተስፋ አለኝ አበክረው እንደሚታገሉ ተስፋ አለኝ። በእኔ በግሌ ለእንዲህ አይነት ቀና አስተሳሰብ ቀና ሀሳብ አለኝ። ካልሆነ ግን እነሱም ይታገላሉ፣ እኛም መታገላችንን ከመቼውም ጊዜ የበለጠ አበክረን እንቀጥል።
በእለቱ ተይዘው ታስረው ከነበሩት 11 ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅአገኘሁ፣ በፍቃዱ ኃይሉ፣ ማህሌት ፋንታውንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት አምደኞች ሲሆኑ ከእነዚህ ውስጥም በጣም በቅርቡ ከእስር የተፈታው ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወይንሸት ሞላ፣ አዲሱ ጌታውን፣ ስንታየው ቸኮልና ተፈራ ተስፋይም እንዲሁ በተለያየ ጊዜ ታስረው የተለቀቁ ነበሩ። እስክንድር ነጋ ከመታሰራቸው አንድ ቀን አስቀድሞ በኮማንድ ፖስቱ ትዕዛዝ በባህር ዳር ከተማ ታስረው የነበሩት 19 የዩኒቨርሲቲ መምህራንና የአማራ ክልል ጋዜጠኞች በትላንትናው ዕለት መፈታታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ግዙፍ ማህበራዊ መገናኛ ፌስቡክ በመረጃ አያያዝና የግል ገመና መረጃዎችን ጥበቃ አስመልክቶ ከፍተኛ ፈተናዎችን እየተጋፈጠ ነው። የፌስቡክ መስራችና ዋና ስራ አስፈጻሚ ማርክ ዙከርበርግ በሁኔታው ላይ በአካል ቀርቦ ማብራሪያ እንዲሰጥ የዩናይትድ ስቴትስና የአውሮፓ ምክር ቤቶች በተደጋጋሚ ጠይቀዋል። ዙከርበርግ በዩናይትድ ስቴትስ ተወካዮች ምክር ቤት በመጪው ረቡዕ የኤነርጂና የንግድ ኮሚቴ ፊት በአካል ተገኝቶ ቃሉን ይሰጣል። ሪፖርተሮቻችን ሚሼል ኩን ማህበራዊ መገናኛ ብዙሃን የግል ገመና መረጃ አጠባበቅ ላይ ያላቸውን ተጽዕኖ አስመልክቶ ያጠናቀረችው ዘገባ አለ። መስተዋት አረጋው ታቀርበዋለች።
ፌስቡክ በዓለማችን ለ2 ቢሊዮን ሰዎች የመገናኛ መንገድ ሆኗል። የማህበራዊ መገናኛ ብዙሃንን የሚለውጡ በርካታ ተጽዕኖችም የዛኑ ያህል ጨምረዋል። በቅርቡ ፌስቡክ የተጠቃሚዎቹን የግል መረጃ አጠባበቅ በተመለከተ ህጋዊ ቁጥጥር እንዲካሄድበት አድርጎታል። የፌስቡክ ባለቤትና መስራች ማርክ ዛከርበርግ በዋሽንግተን ተገኝተው የተጠቃሚዎች መረጃ አጠባበቅን በተመለከተ ለሚቀርብላቸው ጥያቄ ምላሻቸውን መስጠት ይኖርባቸዋል። እስከዛው ድረስ ግን አንዳንድ ተጠቃሚዎች ድርጅቶቻቸውን በፌስቡክ ገጽ ላይ ማስተዋወቅ አቁመዋል።
So Mozilla, we paused our advertising from Facebook last week, and that we would like to see a bit more transparency to the consumer.
ካለፈው ሳምንት ጀምሮ ድርጅታችንን በፌስቡክ ማስተዋወቃችንን አቁመናል። በመጠኑም ቢሆን ከተጠቃሚው የሚመጣውን ምላሽና በፍላጎታቸው የሚያደርጉትን ምርጫ ለማየት እንፈልጋለን። እንዲህ ያለው እርምጃችን ምን ያህል ጉዳዩ አሳሳቢ እንደሆነና ለውጥ በእጅጉ መፈለጋችንን ለማሳየት ነው።
ዳንኤል ዲክሰን የሞዚላ የኢንተርኔት አገልግሎት መፈለጊያ ፈጣሪና ዋና ስራ አስኪያጅ ናቸው። ድርጅታቸው የፌስቡክ ድረገጽ የግለሰቦችን መረጃ አጠባበቅ በተመለከተ ቀጥተኛና ግልጽ አሰራር እንዲኖረው ይሻሉ።
The simplest way to look at this, and this is what we try to do here, is the no surprises rule. just don't surprise your users.
ይህንን የምንመለከትበት ቀላሉ መንገድ ጥረትም የምናደርገው በድንገት በየጊዜው የሚመጣ የአጠቃቀም ህግ ለውጥን በተመለከተ ነው። ለተጠቃሚዎች አስደንጋጭ መሆን የለበትም። ህግ ካስቀመጥክ ደግሞ በግልጽና በቀጥታ መናገር ያስፈልጋል። እኛ ለማድረግ የምናስበው ሁሉም ነገር በትክክለኛው መንገድ እንዲጓዝ ነው።
የፌስቡክ ሃያሲዎች በሌሎች ማህበራዊ መገናኛ ብዙሃን መጠቀም እንዳለ ሆኖ ፌስቡክን ከነጭራሹ አለመጠቀም የሚል አቋም የያዙ ውይይቶች በማካሄድ ላይ ይገኛሉ። ጄኒ ጌብሃርት ኤሌክትሮኒክ ፍሮንቲየር ከተባለ ድርጅት
This is not just a Facebook problem. This is a problem with much of the advertising.
Facebook በተለያዩ ምክንያቶች ቅሬታ ቢደርስበትም ችግሩ ግን የፌስቡክ ብቻ አይደለም። ችግሩ በንግድ ማስተዋወቂያዎች ላይ የተመሰረቱ ድረገጾችም ጭምር ነው። እኛ ጥብቅ ቁጥጥር የሚደረግበትና የግለሰቦችን መረጃ ለሌሎች አሳልፎ የማይሰጥ አሰራር ነው ያለን።
ከጥብቅ ህግ አንጻር የሲልከን ቫሊ አሰራር አዳዲስና አነስተኛ ፈጠራ ላይ ለሚሰሩ ወጣቶች ቀላሉ መንገድ እንዳይጓዙ አድርጓቸዋል። ፌስቡክ ግዙፍና በሚሊዮን የሚቆጠሩ ሰዎች መጠቀሚያ ከመሆኑ የተነሳ ከፍተኛ ትኩረትን ይሻል። ጄኒ ጌብሃርት ኤሌክትሮኒክ ፍሮንቲየር ከተባለ ድርጅት
One very concrete form that could take is an independent audit of how Facebook is really storing
Facebook በዋነኛነት የኛን አይነት የመረጃ ቋት በመጠቀም ከገንዘብ ጋር የተያያዙ መረጃዎችን በተመለከተ ጥንካሬውና አሰራሩን በጥልቀት መመርመር ይኖርበታል። እናም ከገንዘብ ጋር የተያያዙ ምርመራዎችን ከፌስቡክ ጋር ሳይሆን ከተጠቃሚዎች ጋር ማድረግ እንፈልጋለን።
ሳን ፍራንሲስኮ በሚገኘው ሲልከን ቫሊ ውስጥ ከተለያዩ ሀገራት የሚመጡና የሚሳተፉ ስራ ፈጣሪዎችም የማህበራዊ መገናኛ ብዙሃን ድረገጾች የሚጠኑበት ጊዜ እንደሆነ ይናገራሉ።
I'm still thinking it's kind of positive for Facebook like this is a chance for them to think about to
ይሄ እኮ ለፌስቡክ የሚጠቅመው ነው የሚመስለኝ። ደግሞም እንዲያስቡ እድገታቸውን ፈጣን እንዲሆንና ለቀጣይ ትውልድም እንዲተላለፍ ጭምር መልካም አጋጣሚ ነው።
ድርጅቱ በራሱ ለሚያስቀምጣቸው ህጎችም ሆነ በሌሎች ህግ አውጪዎች ለሚደነገግበት አዲስ ህግ የፌስቡክ የወደፊት አሰራር ከፍተኛ አጣብቂኝ ይጠብቀዋል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አድማጮች አሁን ሰዓቱ 3 ሰዓት ከ28 ደቂቃ ሆኗል። የተከበራችሁ አድማጮች አሁን ወደ ሁለተኛው አጋማሽ ቅንብሮች እናልፋለን። ዶክተር አብይ አህመድ አዲሱ የኢትዮጵያ ጠቅላይ ሚኒስትር ሆነው መመረጣቸውን አስመልክቶ ከተለያዩ ምሁራን ተንታኞችና የተቃዋሚ ፓርቲ መሪዎች የተሰጡ አስተያየቶችና ቃለ ምልልሶችን እናስቀድማለን። የፕሮግራሙ አዘጋጅ ሰለሞን ክፍሌ በመጀመሪያ ወደ ጀርመን ደውሎ ያነጋገራቸው የኦሮሞ ዲሞክራሲያዊ ግንባር መሪ ዶክተር ዲማ ነገዋን ነው።
በቅድሚያ የዶክተር አብይ አህመድ አሊን በጠቅላይ ሚኒስትርነት መሰየም እንዴት አገኙት?
ጥሩ ሆኖ ነው ያገኘሁት። እኔም በመጠኑም ቢሆን ደስ ብሎኛል።
የተለያዩ አስተያየቶች ተደምጠዋል። ጠቅላይ ሚኒስትሩ በፓርላማ ከትላንት በስቲያ ሰኞ ንግግር ካደረጉ በኋላ በተለይ የኢትዮጵያን አንድነት በተመለከተ ግን በሰጡት አስተያየት ላይ ደስተኛ ያልሆኑ ወገኖች አሉ። የእርሶ አስተያየት ምንድን ነው?
ዶክተር አብይ ጠቅላይ ሚኒስትር የሆኑት ከዚህ በፊቱ በተለየ መልኩ የመላው የኢትዮጵያ ሕዝብ ጠቅላይ ሚኒስትር መሆናቸውንና ለሁሉም ኃላፊነት እንዳለባቸው የገለጹበት ንግግር ነው ብዬ ነው የምወስደው። ስለዚህ የሀገሪቱ ኃላፊነት እንደተቀበለ ሰው አንድነትን የሚያጠናክር የሕዝቦችን ህብረት የሚያስተሳስራቸው ነገሮች ላይ ማተኮራቸው እኔ ተገቢ ይመስለኛል። ትክክልም ነው። ከኃላፊነታቸውም የሚጠበቅ ነው ብዬ ነው የማምነው።
ሰላምን በተመለከተም ሲናገሩ ከኤርትራ ጋር ለመስራት ዝግጁነታቸውን ገልጸዋል። ከሌሎች ተጎራባች ሀገሮችም ጋር እንዲሁ። እርስዎ ይህንን እንዴት ይመለከቱታል?
የሀገር ውስጥንም ከሀገር ውጭ ያለውን ችግር በሙሉ በመመካከርና በንግግር ለመፍታት የፖለቲካ ችግር በኃይል መፍታትን መሞከር አስቸጋሪና አጥፊ መሆኑን የተገነዘቡት ይመስለኛል። ከኤርትራም ጋር ለረጅም ጊዜ የቆየውን አለመግባባት ይት ለመፍታት ዝግጁ መሆናቸው ጥሩ ጅማሮ ይመስለኛል።
ለዳያስፖራው ያቀረቡት ጥሪም በብዙዎች ዘንድ በጎ አስተያየት ተችሮታል። እስቲ በዚህም ላይ የእርስዎን ልስማ።
እንግዲህ ባለፉት 30-40 ዓመታት ውስጥ በብዛት የኢትዮጵያ ሕዝብ እየተሰደደ በዓለም አካባቢ ተበትኖ ይገኛል። 3 ሚሊዮን ይሆናል ተብሎ ነው የሚገመተው። ማንኛውም ኢትዮጵያዊ ውጭም ያለው ጭምር በአገሩ ጉዳይ ላይ ያገባኛል የሚል አስተሳሰብ አለው። በእርግጥ ያገባዋል፣ መብቱም ነው፣ ግዴታም ደግሞ አለበት። አብዛኛው ወደ ውጭ የተሰደደው ሰው ድሃው ገበሬ ከፍሎ አስተምሮት ለአገሩን ያገለግላል ብሎ በሚጠበቅበት ጊዜ በተለይም በፖለቲካ ችግር እንደዚሁም በኢኮኖሚም ከሀገር የተሰደደ ነው። አብዛኛው በተለይ በምዕራብ ሀገሮች የሚገኘው የተማረ ሰው ነው። ይህ የተማረ ሰው ለሀገሩ ማገልገል ነበረበት። ስለዚህ ወደ ሀገሩ ተመልሶ ኢትዮጵያን እንዲያገለግልና ካለችበት አዘቅት ውስጥ በማውጣት በሚደረገው ትግል ውስጥ የበኩሉን አስተዋጽኦ እንዲያደርግ ኢትዮጵያን እንዲያሳድግ ጠቅላይ ሚኒስትሩ ያቀረቡት ጥሪ እኔ ትክክለኛ ይመስለኛል። ይሄ ውጭ ያለውም ኢትዮጵያዊ አመቺ ሁኔታ ከተፈጠረለት ይሄን ጥሪ ተቀብሎ ኢትዮጵያ ሀገራችንን በመገንባት ውስጥ በሚደረገው እንቅስቃሴ እንዲሳተፍ እፈልጋለሁ እኔም በበኩሌ።
ዶክተር ዲማነጎ እርስዎ አንድ በውጭ የሚንቀሳቀስ የፖለቲካ ተቃዋሚ ድርጅት ይመራሉ፣ የኦሮሞ ዲሞክራሲያዊ ግንባርን ማለቴ ነው። እና ለጠቅላይ ሚኒስትር አብይ አህመድ ጥሪ የእርስዎ ምላሽ ምንድን ነው?
የኦሮሞ ዲሞክራሲያዊ ግንባር ከዚህ በፊትም ለቀድሞው ጠቅላይ ሚኒስትርም ደብዳቤ ጽፈን በሀገር ውስጥ በሰላማዊ መንገድ ለመንቀሳቀስና በተለይም በስርዓቱና በኦሮሞ ሕዝብ መካከል ያለውን እንቅራኔ በሰላማዊ መንገድ በንግግር በድርድር የሚፈታበትን ሁኔታ በበኩላችን አስተዋጽኦ ለማድረግ ፍላጎቱ ነበረን። በተለያዩ ደረጃ የሚገኙ የመንግስት ባለስልጣናትንም አነጋግረን ነበር። እስካሁን አልተቻለም። እንግዲህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ያቀረቡትን ጥሪ በደስታ ነው የምንቀበለው። ከዚህ በፊትም እሳቸው ሊቀመንበር የሆኑበት የኦሮሞ ዲሞክራሲያዊ ድርጅት ያቀረበው ጥሪ ነበር። ለዛም ተገቢውን መልስ በጊዜው ሰጥተናል። የእኛ ፍላጎት ወደ ሀገራችን ተመልሰን ሀገራችን ፖለቲካ ውስጥ በሰላማዊ መንገድ ለመሳተፍ እና የፖለቲካ ምህዳሩን ለማስፋት የበኩላችንን አስተዋጽኦ ለማድረግ ዝግጁ ነን።
እርግጥ እርስዎም ቀደም ሲል ገልጸውታል፣ አዲሱ ጠቅላይ ሚኒስትር የአማራውም የኦሮሞውም ሕዝብ ድጋፍ እንዳላቸው፣ የደቡብም የተወሰኑ የፓርላማ ተወካዮች የኢህአዴግ ሊቀመንበር እንዲሆኑ ብሎም የጠቅላይ ሚኒስትርነቱን ስልጣን እንዲይዙ ድምፃቸውን ሰጥተዋቸዋል። የዓለም አቀፍ ህብረተሰብንም ድጋፍ አግኝተዋል። ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረት ይጠቀሳሉ እና በከትላንት በስቲያ ሰኞ ንግግራቸው ላይ ያነሷቸውን ነጥቦች በሙሉ በፖሊሲ ደረጃ ቀርጸው ማስፈጸም ይችላሉ የሚል እምነት አለዎት እርስዎ ዶክተር ዲማ?
እኔ እስከማስታውሰው ድረስ አሁን እኔ ሶስት ስርዓቶች ውስጥ አልፍ ያለሁ በእነዚህ ስርዓቶች ውስጥ ከመጡ መሪዎች ዶክተር አብይን ያክል ከፍተኛ የህዝብ ድጋፍና የዓለም አቀፍ ህብረተሰብም ድጋፍ ያገኘ መሪ እስካሁን አላየሁም እና ይሄ ለሳቸው ትልቅ ጉልበት ሊሆናቸው ይገባል ብዬ ነው የማስበው። ሆኖም ድምፅ የነፈጓቸው ሰዎች አሉ። እነዚህ ምንም እንኳን በቁጥር አነስተኛ ቢሆኑ ተቋማት ላይ ከፍተኛ ተጽዕኖ ሊያደርጉ የሚችሉ ሰዎች በመሆናቸው እንቅፋት ሊፈጥሩባቸው ይችላሉ ብዬ ነው የማስበው። ይህንን እንቅፋት ደግሞ በህዝብ ድጋፍና እንግዲህ እሳቸውም ባላቸው የፖለቲካ አመራር ብቃት ይወጡታል ብዬ ነው ተስፋ የማደርገው። እንደምናውቀው የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም 5 ዓመት ስልጣን ላይ በቆዩበት ጊዜ ውስጥ ያሰቡትን ለመስራት ባለመቻላቸው ነው መጨረሻ ላይ ስልጣን ወደ መልቀቅም ያደረሳቸው። ይሄው ይመስለኛል። በተለይም ባለፉት 3 ዓመታት ውስጥ በሀገሪቱ በደረሰው የፖለቲካ ቀውስ ምክንያት አንዳንዶቹን ያሰቧቸው መፈጸም አለመቻላቸው ለዚህ እንዳበቃቸው ይገመታል። እኚህ አዲሱ ጠቅላይ ሚኒስትር ከፍተኛ የህዝብ ተስፋም የተጣለባቸው እንደመሆናቸው የሚደረግባቸውን ተጽዕኖ ሊቋቋሙ ይችላሉ ብዬ ነው የምገምት። በዚህም ህዝቡም ከኋላቸው ሊቆም ይገባል። ሁሉም ይሄንን ያየዋል። እንቅፋት ከየት አቅጣጫ ነው የሚመጣው? ሪፎርም የማይፈልጉ ሰዎች ምን አይነቶች ናቸው? ሪፎርምስ ከተደረጉ ጥቅማቸው የሚናካባቸው ኖሩ ስለሚችሉ እነዚህ እንግዲህ በቀላሉ ከጨዋታው ሜዳ ይወጣሉ ብዬ አልገምትም። ትግል ነው። ያው ከዚህ በፊት እስከዚህም ደረጃ ለመድረስ የተቻለው በህዝብ ትግል ነው። ህዝቡ ትግል የሚፈልገው ለውጥ እስካላገኘ ድረስ፣ መብቱን እስካልተጎናጸፈ ድረስ ይቀጥላል። እንግዲህ በዚህ በመበረታታት አንዳንዶቹን በንግግራቸው ውስጥ የጠቀሷቸውን መሻሻሎች በስራ ላይ ለመዋል እቅድ አውጥተው በተግባር ያውሉታል ብዬ ተስፋ አደርጋለሁ።
ዶክተር ዲማነጎን አመሰግናለሁ። አድማጮች፣ የዶክተር አብይ አህመድን በጠቅላይ ሚኒስትርነት መሰየምና ለህዝብ ባደረጉት ንግግር ላይ አስተያየት ከሰጡ መካከል ፕሮፌሰር ኮንቴ ሙሳም ይገኙበታል። ፕሮፌሰር ኮንቴ የአፋር ህዝብ ፓርቲ ሊቀመንበርና የኢትዮጵያ ብሔራዊ ንቅናቄ መስራች አባል ናቸው። ወደ ስዊድን ደውዬላቸው ነበር።
በአጠቃላይ የዶክተር አብይ ንግግር በጣም ልብ የሚነካና ስብዕናን የተከናነበ ሆኖ አግኝቼዋለሁ። በተለይ ስለ ኢትዮጵያዊነት፣ አንድነት፣ አብሮ የመኖርን ሁኔታ አስመልክተው ያነሱ ከዚህ በፊት ሲደረጉ ከነበሩ ዲስኩሮች ለየት ያለ ነው። ለምሳሌ እንደው ለመጥቀስ የአክሱም ሐውልት ለወላይታው ምኑ ነው? ጋምቤላና አፋሩ ምናቸው? በሃይማኖትም በባህላቸውም በመልካቸውም አይገናኙም። አማራና ኦሮሞ እሳትና ጭድ ናቸው የሚሉትን ከዛ አካባቢ ይሰሙ ከነበሩ ንግግሮች ያለፈና ብሔራዊ መተሳሰርን ብሔራዊ መተሳሰብንና ሰላም ደግሞ የሁላችንም መሆኑን ያረጋግጡበትና ራዕይ የያዙ ግለሰብ እና በተለይ ደግሞ ግል ሕይወታቸው የተናገሩት የሁሉንም ልብ የነካ ሆኖ አግኝቼዋለሁ።
በተለይ ለኤርትራ መንግስት ያቀረቡት የሰላም ጥሪ የአፋር ሕዝብ እንዴት ነው የሚመለከተው?
ኤርትራና በኢትዮጵያ መካከል በፈረንጆቹ ከ1998 እስከ 2000 የተካሄደው ጦርነት ኦፊሴላዊ ቢቆምም በህዝቡ ኑሮ ላይ ያለው ጦርነት እስካሁን አልቆመም። ምክንያቱም ይህ ጥሪ በጣም ወሳኝ ነው ብዬ ነው የማምነው። ምክንያቱም ዲሞክራሲያዊ የሆነች ኢትዮጵያ ለአፍሪካ ቀንድ መረጋጋት ዋነኛዋ ትሆናለች ብሎ ነው የአፋር ህዝብ የሚያምነው። አፋሮች በኤርትራ በጅቡቲና በኢትዮጵያ ውስጥ የሚኖሩና በመካከላቸው ሌላ ወሰን የሌላቸው ህዝቦች ናቸው። በአጠቃላይ ይሄ ጦርነቱ ከተጀመረ ጀምሮ የነበረው የህዝቡ የኑሮ ሰንሰለቱ ተቋርጧል። በተለይ አሁን በጠረፍና በመካከል ያለው የሀብትና የስልጣን ድልድል አለመኖር አፋርንም በጣም ጎድቶታል። ለምሳሌ በጠቅስልህ ከአዲስ አበባ እስከ ቡሬ ድረስ 560 ኪሎ ሜትር ነው። ከቡሬ አሰብ 60 ኪሎ ሜትር ነው። እና በአጠቃላይ ጠረፍ አካባቢ፣ ድንበር አካባቢ የሰፈረው ህዝብ የህይወት መሰረቱና መሰላሉ ተቋርጧል። ስለዚህ የአፋር ህዝብ በዛ አካባቢ ለሰላም ድልድይ መሆን የሚችል ህዝብ ስለሆነ በተለይ የኤርትራና የኢትዮጵያ ሰላም ለህዝቡ በጣም በጣም አስፈላጊ ከሆኑ መሰረታዊ ጉዳዮች አንዱ ነው። የጅቡቲና የኤርትራን ቅራኔ ብናይ ከኢትዮጵያ ጋር የተያያዘ በተለይ በዚህ በሶስቱ ሀገራት መካከል ያለው ሰላም ለአርብቶ አደሩ እና በየጊዜው ከቦታ ቦታ ለሚንቀሳቀሰው ማህበረሰብ የገበያ ልውውጥ ቢሆንም የኢኮኖሚ እድገትንም ቢሆን በጣም መሰረታዊ ጥያቄ ነው ለአፋር ህዝብ እና ከዚህ በፊት የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እስከ አስመራ ድረስ ለመሄድ ዝግጁ ነኝ ብለው ነበር። ያ ሳይሆን ቀረ። አሁንም ደግሞ ዶክተር አብይ ያሉትን ጥያቄዎች በሰላማዊ መንገድ ለመፍታት የተናገሩትን ተግባራዊ እንደሚያደርጉ ነው ተስፋ የምናደርገው።
እንግዶችን አመሰግናለሁ። የሌሎችንም አስተያየት በቀጣይ ዝግጅቶች ለማቅረብ እንሞክራለን።
በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ መሾምና ባደረጉት ንግግር ላይ ከአዲስ አበባና ከመቀለ ዘጋቢዎቻችን ከህዝብ አስተያየቶች ሰብስበው ልከውልናል። በመጀመሪያ መለስካቸው አማሃ ከአዲስ አበባ የላከልንን እንስማ።
በተለምዶ አዲስ አበባ 4 ኪሎ ተብሎ በሚጠራው አካባቢ አንድ ካፌ ስገባ አይኔን ወደ ሳውኝ ሁለት ወጣቶች አመራው። ላናግራቸው ስላቸውም ሙሉ ፈቃደኛ ሆነው ስማቸውንና የተሰማሩበትንም ስራ ሳይቀር ነገሩኝ። አሞን አበበ እባላለሁ አለኝ። በአዲስ አበባ ዩኒቨርሲቲ በፍልስፍና ትምህርት ለዶክትሬት ዲግሪው እየሰራ ነው። የጠቅላይ ሚኒስትሩ ንግግር እንዴት ያለ ስሜት አሳደረብህ አልኩት።
በጣም ማለት አብዛኛው የተናገሩት ነገር እስከዛሬ ከባለስልጣኖች ያለመድ ነውና ሰምተነው የማናቀው አነጋገር ነውና የተናገሩት ንግግር ውስጥ ጭንቅላትንም ልብንም የሚያሳዩ አረፍተ ነገሮች አሉበትና ጭንቅላትን ስል ምንድን ነው? አገሪቷን ወደ አንድ ለማምጣትና ህዝቡን ለማስተሳሰር ውጭ ላሉ ኢትዮጵያውያን ያረጉት ጥሪ እጅግ በጣም የሚያስደንቅ ነው። የብሔራዊ እርቅ እየተባለ ለብዙ ጊዜ ሲወራ የነበረው ነገር በሳቸው አፍ እንዶ በቃል በቀጥታ ባይገለጽም ግን በተዘዋዋሪ እንደተገለጸ ነው የሚሰማኝ። እና ከዛ ባሻገር ደግሞ እስከዛሬ በአብዛኛው ባለስልጣኖቻችንን እንደ ባለስልጣን እንጂ እንደ ሰው እንዳናያቸው የሚያደርጉ ንግግሮች ነበሩ። እና እሳቸው የእናታቸውን የጠቀሱልን ተሞክሮ እሳቸው የነበራቸውን ነገርና አለካ እነሱም እንደዚህ እንደ ሰው የእናት ፍቅር ያውቃሉ እንድንል እና አገሪቷን በእናት ብዙ ጊዜ የመመሰል ነገር አለ ኢትዮጵያ ውስጥ እና ከዛ ጋር አያይዘን እንድናይ አስችለውናል። እና በጣም የተለየ ንግግር ነው። አሁን ኢትዮጵያ ውስጥ ላለው ተስፋ ለቆረጠ በጣም ጨለማ የሆነ የኢትዮጵያ ወደፊቷ ጨለም ብሎ ለሚታየው ማህበረሰብ ትልቅ ብርሃን የሚፈነጥ ንግግር ነው ያደረጉት።
በኢትዮጵያዊነቴ በእጅጉ የተደሰትኩበት ዕለት ነበር ያለኝ ደግሞ በዚሁ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ነኝ ያለኝ ብንያም መኮንን ነው። ንግግሩ ትልቅ ዋጋ አለው ይላል።
ኢትዮጵያን በአዲስ ራዕይ ለማየት የሚያስችል ነው ብዬ አስባለሁ። እና ይህንን አስተሳሰብ በቀለለ መንገድ ቤተሰባዊ በሚያስመስል መልኩ እኔ ጠቅላይ ሚኒስትር ነው የሚያወራው ብዬ ለማሰቡላ በጣም ከብዶኛል። ምክንያቱም በዲሞክራት በሚባሉ ሀገሮች ለምደናቸው ነበር፣ እንደዚህ አይነት አስተሳሰቦች ባደጉ ሀገሮች ለምደናቸው ነበር። እንደ ኢትዮጵያ ባሉ ሀገሮች ግን ለግል እንደሚያወራ ጉዳታችንን ፊል ያደረገ ነገር እስከሚመስል ነው የቀረበው። በዚህ አንጻር የተናገሩት ንግግር ወጣቱን የሚያስነሳ ህዝቡን የሚያስነሳ አብሮ የሚያሰራ ነው ብዬ አስባለሁ። እና በዚህም አጋጣሚ ምናልባት ሁላችንም የእሳቸውን ንግግር እንደ ንግግር ብቻ ሳይሆን የወደፊቷን ኢትዮጵያ በሚቀርጽ ራዕይ አይተ ነው መነሳት ያለብን ይመስለኛል። እኔ እንደዚያ ነው መንፈስ ነው የተሰማኝ። እና ከዛ አንጻር የትናንትናው ቀን በጣም በጣም እድለኛ የሆንበት ቀን ነው ብዬ አስባለሁ፣ እንደ ኢትዮጵያ የሳስበው ማለት ነው።
ጠቅላይ ሚኒስትሩ ኢትዮጵያዊነትን የገለጹበትን መንገድ ደግሞ የተረጎመው እንደዚህ ነበረ።
የመጀመሪያው ነገር ሀገሩን ለሚወድ ሰው ኢትዮጵያዊነት የተገለጸበት መንገድ በጣም በጣም ደስ ይላል። ምክንያቱም የብሔር ብሔረሰብ የህዝብ ሀገር ነው የምትባለው እና ኢህአዴግ ከሚከተለው አስተሳሰብ አንጻር ስናያቸው ለባለፉት ዓመታት ለተወሰኑ ዓመታት የብሔር ፖለቲካ በጣም ጮዋል። አዎ ከመግነንም አልፎ ሰዎች እስከሚለያዩ ድረስ እስከሚገዳደሉ ድረስ ሁላ ደርሰንበት ነበር እና ኢትዮጵያዊነት ትልቁ ኢሜጃችን መሆኑን የገለጹበት መንገድ ከደማችን ጋር የተሳሰረ መሆኑን ሲያስረዱ ጦርነት ሄጄ ባላየውም እሺ ከጦርነት ጋር ሲተሳሰር በትምህርቶች እናያቸዋለን። አድዋ ጦርነት ምን እንደሆነ እናውቃለን። ማይጨው ምን እንደሆነ፣ መተማ ምን እንደሆነ፣ እያንዳንዱ ኢትዮጵያዊ ለሀገሩ የከፈለውን ዋጋ እዛ ውስጥ ኢትዮጵያ እንዳለች እንረዳለን። እዛ ውስጥ የኢትዮጵያ ሕዝብ እንዳለ እንረዳለን። ይሄ አንደኛው ነገር ነው። ኢትዮጵያ የተሳለችበት ኢሜጅ ኦፍኮርስ እጠብቀውም ነበረ። ገናም ፕሮፋይላቸውንም ሳነበው ይዘውት የመጡት አስተሳሰብ የኢህአዴግ ኦልድ ጄኔሬሽን ከሚያስበው ለየት ያለ ነው ብዬ አስባለሁ። በጣም ዘመናዊ አስተሳሰብ፣ በንግግር ልናምነው የምንችል ልንቀበለው የምንችል ኢቭን የማናምነው ነገር ሁላ በግልጽ ልናወራበት የምንችል አስተሳሰብ ነው ብዬ አስባለሁ። ይሄ አንደኛው ነጥብ ነው። ኢትዮጵያዊነትን የገለጹበት ነገር ማለት ነው። ሁለተኛ መሪዎቻችን የሚቀርቡበት የፊት ገጽታቸው ራሱ ቶናቸው ራሱ ንግግራቸው እንዳናዳምጥ ራሱ የተወሰነ ተጽዕኖ አለው። መሪ ሲባል በጣም ኮስታራ፣ በጣም ኃይለኛ እንደዚህ አይነት አመለካከት ነበራቸውና እሳቸው ጋር አንዱ በጣም ያየሁት ነገር ምንድን ነው፣ በእያንዳንዱ ንግግራቸው በጠቅላላ ስሜታቸው ይታያል። ኢትዮጵያዊነትን ሲያወሩ ኢትዮጵያዊነት ምን እንደሆነ እናነብ ነበር። ወጣትነትን ሲያነቡ ወጣትነትን በጣም እናየው ነበረ። ሴትነትን ሲያወሩ ፊዚካሊ ሴት አይደሉም፣ ውስጣቸው ግን ሴትነትን እንመለከት ነበርና ኢሹን በጣም መርጠው ነው የመጡት ማን ምን መነካት እንዳለበት።
ቀደም ሲል የሰማነው አሞን በቀለ ደግሞ አዲሱ ጠቅላይ ሚኒስትር ተስፋ የሚደረግባቸው መሪ ለምን እንደሆኑ ምክንያቱን ይደረድራል።
ጠብቃለሁ ምክንያቱም ካነጋገራቸው ብቻ ሳይሆን እሳቸውን ለዚህ ቦታ ራሱ ያበቃቸው የዛሬው ንግግራቸው ሳይሆን ከዛ በፊት የነበረው የሚያሳዩን የነበረው ማንነት ነውና የአቶ ለማ ግሩፕ የሚባላልና እነሱ ያ ቲም ለማ ኤግዛክትሊ እና እነሱ ያሳዩን የነበረው ነገር ኢትዮጵያዊነት ምን ያህል ዋጋ ሊሰጠው እንደሚገባ ትልቁ በቃ እሳቸው እንድንጠብቃቸው ምን ይሰራሉ ብለን እንድንጓንጓ የሚያደርገን እኔ እንደሰማሁት ከሆነ ካልተሳሳትኩ በዛች ደቂቃ ንግግራቸው 28 ጊዜ ነው ሲባል ሰምቻለሁ ኢትዮጵያ የምትለውን ቃል የጠቀሱት እና ይሄ በራሱ ሰው ከእሳቸው ብዙ ነገር እንዲጠብቅ ያደርጋቸዋል። እኔ ግን የእሳቸው ትልቁ ማደንቀው ነገር ምንድን ነው ኢህአዴግ ምን ያህል ስርዓቱ ፌይል እንዳረገ በዛ ፌይል ባረገ ስርዓት ውስጥ መጥቶ እንዲህ አይነት አድናቆትና እንዲህ አይነት ፍቅር ማግኘት በራሱ የሰውየውን ትልቅ ችሎታ የሚያሳይ ነውና ከሳቸው ብዙ እንድንጠብቅ የሚያረጋኝ በዚህ ውስጥ ማለፍና መውጣት መቻላቸው ነው። ልክ ስርዓቱ የተቀየረ እስኪመስል ድረስ ነው ሰው በጣም በጉጉትና በፍቅር እንትን ያላቸው እና ተግባራቸው እንደ ቃላቸው ይሆናል ብዬ ተስፋ አረጋለሁ።
ስሟንም ሙያውንም ልትነግረኝ ያልፈቀደች ወጣት ደግሞ የጠቅላይ ሚኒስትሩ ንግግር የሰጣትን ተስፋ ነበር አጉልታ የነገረችኝ። ኢትዮጵያዊ ሲኖር ኢትዮጵያዊ፣ ሲሞት ደግሞ ኢትዮጵያ ይሆናል ያሉት ግን የንግግር ዋና ኃይለ ቃልና መለያ ሊሆን ይገባል ነበር ያለችው።
እኔ እንደውም እንደ ህዝብ ተመሳሳይ ቋንቋ ልናወራ የምንችለው ሀገር የሀገር ጉዳይ ሲሆን ነው ብዬ አስባለሁ እና ህዝቡ በሙሉ ልቡ አምኖ አንድ ሰው ላይ እንደዚህ ሲስማማ የሆነ ሀገርን የሚባል ትልቅ አደራ ለዚህ ሰውዬ ለማስረከብ ምን ያህል ኤገር እንደሆነ ነው የሚያሳየው። ስለዚህ ልክ እንደሌላው እንደ ማንኛውም ኢትዮጵያዊ ዜጋ ጥሩ ስሜት ነው የተሰማኝ እሳቸው በመመረጣቸው ማለት ነው።
ቲቲ ምትኩ የተባለች ወጣት ደግሞ ከሌላዋ ጓደኛዋ ከብሊሱማ ደረጀ ጋር በአንድ ላይ ተቀምጠው አገኘኋቸው። የቡሌ ሆራ ዩኒቨርሲቲ ሲቪል ምህንድስና ተማሪዎች ናቸው። ቲቲ ምትኩ ስለ ሰማቸው ንግግር እንዲህ አለችኝ።
ንግግራቸው በጣም መሳጭ ነበረ እና እግዚአብሔር ባርካቸው። እናቶች ለልጆቻቸው ያላቸው ምንድን ነው ያሉት? 7 ዓመት ላይ እያለው እናቴ ይሄ እንደመሆን ትነግረኝ ነበረ እና ክብር ለሷ እያሉ ነበረ እና እናቶች ለልጆቻቸው ያላቸው አመለካከት ገና ከልጅነታቸው ማለት መዝራት እንዳለባቸው ይገልጹ ነበር እና ደስ ይላል።
ቢልሱማ ደረጀ ደግሞ ንግግሩ በራሱ ለውጥ ሊያመጣ ይችላል ባይ ናት።
ለህዝባቸው ያላቸው አክብሮት በተለይ ለሴቶች ለሀገራቸው ያላቸው አክብሮት ምናምን ደስ ይላል። ብዙ ለውጥ ይኖራል ብዬ አስባለሁ። ሀገራዊ ለውጥ ሰላም ይኖር ይችላል ብዬ ገምታለሁ።
አቶ ስለሻወቀ ባላለሁ ያሉኝ ሰው ደግሞ የጠቅላይ ሚኒስትሩ ንግግር ለሁሉም ተስፋ የሚሰጥ ነው ብለዋል።
ምክንያቱም ያው ለወጣቱም ሁሉንም ያማከለ ነው ማለት አድሏዊ ባለመሆኑ ያ ደስ ይላል። ሰውም የሚፈልገው አሁን በአድሎ ላይ የተመሰረተ ስራ ስለሚሰራ ያ ብቻ ነው ለህዝቡም ቅሬታ። ተገቢም ያልሆነ የነፍስ ማጥፋት ብዙ ነገር ስለነበረው ብዙ ወንድሞቻችን ሙተዋል፣ እህቶቻችን ሙተዋል፣ እናት አባት ብዙ ህዝብ ሙተዋል። ይህንም እንኳን ማረጋጋት ወይም ማስተካከል አልተቻለም ነበር መጀመሪያ። አሁን ላይ እንግዲህ ሰውየው እንደሚሉት ተስፋ አለ።
ያናገርኳቸው ሁሉ ግን ንግግሩ በተግባር እንደሚፈጸም ያላቸውን ተስፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ደግሞ አለም ፍስሐ ከመቀሌ የላከልን አስተያየቶች ይቀርባሉ። የመጀመሪያው አስተያየት ሰጭ ነጋሽ ገብረስላሴ ናቸው። ይቀጥላሉ።
ዶክተር አብይ ባለፈው ሳምንት የኢህአዴግ ሊቀመንበር ሆነው በመመረጣቸው የግለሰቦች አስተያየት ሰብስቦ ማቅረብ ይታወቃል። ዛሬ ደግሞ ጠቅላይ ሚኒስትር በመሆናቸውና ባሰሙት ንግግር የተመለከተ አስተያየት የሰጡን ሰዎች አሉ። መጀመሪያ አስተያየት የሰጠኝ ነጋሽ ገብረስላሴ ነው።
አዲሱ ጠቅላይ ሚኒስትር ከተመረጡበት ሰዓት ለምክር ቤቱ ያቀረቡት ንግግር ሲታይ በአብዛኛው ትኩረት የሰጡበት አንድነት በማስመልከት አንድ ኢትዮጵያ የሚል መልእክት ያለው ነበርና ከንግግራቸው እንደሰማት እኛ ስንኖር ኢትዮጵያውያን ነን፣ ስንሞት ኢትዮጵያ ነን ያሉት አገላለጽ በጣም ደስ የሚል አገላለጽ ነው። ስለዚህ አሁን ያለው የመንግስት ስትራክቸር ላስተዳደር ተብሎ በክልልም በእንትንም ይለያይ እንጂ ዞሮ ዞሮ ኢትዮጵያ እስካለች እኛ አለን። ስለዚህ ኢትዮጵያዊነታችን ጠብቀን መሄድ አለብን የሚል መልእክት ያስተላለፈና የሀገር ፍቅር በእናታቸው እናታቸው ከሴቶች ሴቶች ደግሞ ያላቸውን ውጤትና እንትን አድርገው ለእናቶች ለሴቶች ያላቸውን ክብር የገለጹበት ሁኔታ ነበር። ስለዚህ እነዚህ የተሰጡ የመጀመሪያ ንግግሮች ጥሩ ንግግሮች ሆነው ግን ወደፊት እነዚህን መነሻ በማድረግ እነዚህ በመነሻ ደረጃ የተነገሩ ንግግሮች ከፖሊሲና ስትራቴጂ በማጣጣም የራሳቸው ወደፊት የመፍትሄ አቅጣጫ በማስቀመጥ እንዲፈቱ የማድረግ ስራዎች ይቀራሉ። በተለይ በወጣቶችም አሁን ያለውን ሁኔታ ቀርፈው አገራዊ ስሜት እንዲኖራቸውና በወጣቶች ዙሪያ በስራ አጥነት ዙሪያም ብዙ መሰረት የሚጠበቁ እና ወደፊትም መፈታት ያለባቸው ነገሮች እንዳሉ ነው የተገነዘብኩትና ስለዚህ ከንግግራቸው እንድምታ ሲታይ የነካኳቸው አሁን ነገሮች በሙሉ ወደፊት ከፍተኛ የቤት ስራ የሚጠብቃቸው ከኤርትራ ሰላም ስምምነት ወደ ኖርማላይዜሽን የመመለስ ሁኔታም ያስቀመጡት ነገር አለ። ስለዚህ እነዚህ ነገሮች ምናልባት የሚያስፈልጋቸው አሁን በተነገሩት ሳይሆን ወደፊት ወደ ተግባር ሲገቡ ከፖሊሲውና ከስትራቴጂው አንጻር እየተጣጣሙ ወደ ተግባር መሄድ አለባቸው። ሲታዩ በጣም ጠቃሚና ጥሩ መልእክት ያላቸው ሆነው ግን ትግበራው ላይ ነው ዋናው ፎከስ የምናደርገውና በትግበራው ላይ ከፍተኛ ከሳቸው የስራ ኃላፊዎች ስራቸውን ከሚመለከቱ የመንግስት ባለስልጣናት ከፖሊሲውና ስትራቴጂው በማጣጣም ብዙ ስራዎች እንደሚጠበቅ ነው የተገነዘብኩት። ስለዚህ ካቢኔውን ከመምራት ካቢኔውን አቅጣጫ ከማስያዝ ፖሊሲውን ስትራቴጂውን እንዲተገበር ከማድረግና ለሀገሪቱም ጠቃሚ የሆኑ ስራዎች ከመስራት የእሳቸው ድርሻ ከፍተኛ ነውና ወደፊት ብዙ ከእሳቸው እጠብቃለሁ።
በጣም አመሰግናለሁ። መጀመሪያ ሙሉ ስምና አድራሻን።
እሺ፣ አድራሻ መቀሌ ከተማ፣ ስሜ ሀዳስ አጎስ ይባላለሁ። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አዲሱ የሽሞት ርክክብ ሲደረግ በጥሩ ሁኔታ ነው ከጠቅላይ ሚኒስትር ህገ መንግስቱን የተረከቡት። ያቀረቡት ነጥቦች ብዙ ናቸው። በተለይ ለሰላም ለልማት እንድንሰራ በተለይ ወጣት ሴቶች ሌሎች ስራዎችም እንድንሰራ ጥሩ መንፈስ ነው የፈጠረብኝ። ስለዚህ ዶክተር አብይ አህመድ አሁን እንዳሉት ማለት ነው ብዙ ዝርዝር ሀሳቦች ተነስተዋል። ስለዚህ እኛ መጀመሪያ ትግሬ፣ አማራ፣ ኦሮሞ ማለት አይፈልግብንም ሁላችን አንድ ነን በሚል ቃል ብዙ ነጦች ተዘርዝረዋል በሚዲያ ላይ ማለት ነው። ስለዚህ አሁን እኔ ከዚህ ምንድን ነው የሚማረው የዘረዘሩት ነጥቦች በተግባር የሚሰራ ከሆነ እኔ እውነት በጣም በጣም ደስ የሚል ንግግር ነው ያደረጉት ዶክተር አብይ አህመድ። ስለዚህ አሁን እኔ እንደ ወጣት ዶክተርም እንዳሉት ወጣት ሴቶች ያለ ሴቶችም የሚረጋገጥ ልማት የለም ብለዋል። በተለይ ሴት ቀድምም በትግልም አብሮም ነበሩ። አሁን የተለያዩ መስሪያ ቤቶች በኮር ቦታዎችም አሉ በኃላፊነት ቦታዎች። አሁንም ሴቶች ያለ ሴቶችም የሚረጋገጥ ልማት የለም በሚል ነጥብ አስምረዋል። ስለዚህ ዶክተር እንዳሉት አሁን እኔ የሚለው የተባለ ነጥቦች በጣም ጥሩ ናቸው፣ በጣም ከምጠብቀው በላይ ነው። ስለዚህ አሁን የተባሉ ነጥቦች በተለይ በሰላም ለመረጋገጥ ያክል ሁሉም ትግሬ አማራ ሳንል በአንድ ላይ ከሰራን የማንደርስበት ነገር የለም። ሀገራችን ጥሩ ቦታ ደርሳለች ብዬ ነው የምገምተው። ስለዚህ አሁን ዶክተር አብይ ያቀረቡት ንግግር ሁሉ ያው አብረን በተግባርም እናየዋለን ብዬ ነው የምገምተው። እዛ አብሮ የሚሰሩ ባልደረቦችም አስተያየት ሲሰጡ በጣም ሰምቼ ነበር እና ለስራ በጣም ጥሩ ታታሪ እንደነበሩ ለለውጥ እንደሚነሱ ቅንነት እንዳላቸው ስለዚህ ይህንን ሁሉ አርአያ አሁንም እንደሚሰሩ ስለተገለጸ ስለዚህ እኔ ተስፋ አደርጋለሁ። ምክንያቱም ባቀረቡት ነጥቦች በተለይ ሀገራችን እንዴት ብላ ታድጋለች፣ በህግ ያሉ ሙያዎች ህግ እንደ ህግነቱ መፍትሄ እንደ መስጠት፣ ወጣቱ፣ ሴቶቹ፣ ሁሉም ያልተነገረ ነገር የለም። ብዙ ነገር ተወርተዋል። ስለዚህ ዶክተር እንዳሉት ጥሩ ነው ባይ ነኝ። ስለዚህ ያው የተባለው ሁሉ ነጥቦችም በተግባር ከተሰራ ሀገራችን ጥሩ ቦታ ደርሳለች ባይ ነኝ።
አመሰግናለሁ። እሺ፣ መጀመሪያ ሙሉ ስምህን አድራሻ።
አብርሃም ገብረወልድ እባላለሁ። የምኖርበት መቀሌ ነው። በግል ነው የምሰራው ጥብቅና።
አብርሃም፣ ሰኞ የኢትዮጵያ አዲስ ጠቅላይ ሚኒስትር ተሰይሟል። ቃለ መሃላ በመፈጸም ለኢትዮጵያ ህዝብ መድረስ ምተዋል እና እንዴት ነው ያየኸው?
አሪፍ ነው። ጥሩ ነው ያየሁት። ምንድን ነው አንደኛ በኢህአደግ ይሄን ጉዳይ ደረጃ በደረጃ ተገማግሞ ያለውን ችግር ከመፍታት አንጻር አመራር መተካትና አመራር ማምጣት ላይ በተመለከተ ድርጅቱ ገምግሞ ዶክተር አብይ ሲመጡ ለእኔ አዲስ ነገር ነበር። ምክንያቱም በፊት በስክሪን በተለያዩ ሁኔታ ማያቸው ሰው አልነበሩ። ስለዚህ ዶክተር አብይ በጠቅላይ ሚኒስትርነት ደረጃ ሲመጡ ለእኔ አዲስ ነገር ነው የሆነብኝ። ነገር ግን በሚዲያዎች በተለያዩ ሚዲያዎች እና ከምክር ቤቱም ሲቀርብና አንደኛ በውድድር የተመሰረተ የአሻሻም ስርዓት ስለነበረ ተወዳድረው ማለፋቸው በኢህአዴግ ምክር ቤት ያሉ ጠንካሮችም በልጠው መገኘታቸው በራሱ ጠንካራ መሆናቸው የሚያሳይ ነው። ሌላም የተለያዩ ሚዲያዎች ጠንካራ መሆናቸው እየገለጹ ነው። ሌላም በምክር ቤቱ ሲገለጽ የነበረ ያሳቸው የትምህርት ደረጃ ያላቸውን ተሞክሮ በተለያዩ መስሪያ ቤቶች የሰሩባቸው ስራዎች ያቀረቧቸው ነገሮች በጣም ጥሩ ፐርፎርማንስ ወይም ደግሞ ክህሎት እንዳላቸው የሚገልጹ ናቸው። ከዛ በተጨማሪ እሳቸው ተሾመው ቃለ መሃላ ሲፈጽሙ ያቀረቧቸው ሀሳቦችና ይዟቸው የመጡ አዳዲስ ነገሮችን ስመለከትም እውነትን ያኛውን ነገር በተግባር ሊኖር እንደሚችል ማሳያዎች አሉ። በተግባር ከተገለጸ ወይም ደግሞ ሲተረጎም የሚታይ ሆኖ ነገር ግን አትሊስት በቃለ መሐላቸውን ቀርበው ያነሷቸው ነጥቦች የኤርትራ ጉዳይን በተመለከተ ሁለት መካከል በኢትዮጵያና በኤርትራ ሕዝብ መካከል ያለውን የሰላም ፍላጎት በጣም ያጤኑ ይመስለኛል። ስለዚህ የሕዝቦችን ፍላጎት ምክንያት በማድረግ ከመሪዎችም በፊትም ከመሪዎችም በዘለለ ባለስልጣኖች ብቻ ሳይሆን የሕዝቡን ፍላጎት ግምት ውስጥ በማስገባት የኢትዮ ኤርትራ ሰላም ጉዳይ በተመለከተ ትልቅ አትኩሮት እንደሚሰጡት የሚያሳይ ስለሆነ በጣም ጥሩ ነበር ማለት ነው። ሌላው ከተቃዋሚዎች ላይ አብሮ የሚሰሯቸው ገና ከጅምሩ ተፎካካሪ እንጂ ተቃዋሚ አይደሉም የሚሏቸው ነገሮችን እሱ ራሴ እንኳን አይደለም ምንድነው ተፎካካሪና ተቃዋሚ ምንድነው የሚለውን ነገር ጽንሰ ሀሳቡ ምኑ በምን መልኩ ይለያ የሚለውን ነገር እንኳን የራሴ ትንሽ የሚለይበት ነገር ቢኖረኝ፣ ዞሮ ዞሮ ግን እሳቸውን ያቀረቡትን አስተሳሰብ ፉክክር ነው ማለታቸው በራሱ ተቃዋሚዎቹን ወደ ኢህአዴግ መስመር እንዲሳተፉ አብሮ እንዲሰሩ እንዲያግዟቸው በመተባበር ኢትዮጵያን የመገንባት ላይ በተመለከተ ትልቅ አስተዋጽኦ ያለው በመሆኑ ይሄም ትልቅ ቦታ ሰጠዋለሁ ማለት ነው። በዚህ መልኩ መምጣታቸው በሌላ በኩል ኢትዮጵያ አጠራሩ ራሳ ገና ለምሳሌ የኢትዮጵያውያንን ተሳትፎ በተመለከተ አንድነን በሚለው ጉዳይ ላይ ያቀረቡትን የአንድነትን ተምሳሌት በተመለከተ ትኖርም ሆነ ስትሞት ኢትዮጵያ ሆነህ እንደምትቀር የገለጹትን አገላለጽ እኔም በጣም ሳቢና ጉልበት ሰጪ ነው። በጣም ደስ የሚል አገላለጽ ነው። እሱ ብቻ ሳይሆን ኢትዮጵያውያን ታሪካቸው ለምሳሌ ትግራዋይን በተመለከተ የገለጹትን አገላለጽ ትክክለኛ የሆነ ስያሜውን ትግራዋይ ትክክለኛ የሆነ ስያሜውን ይዘው መምጣታቸው ልዩ የሚያደርጋቸው ከማንም ጠቅላይ ሚኒስትር ልዩ የሚያደርጋቸው አስተያየም ነው። ትግራዋይ ነው የሚባለው ትክክለኛ ቃሉን ተጠቅመዋል። ይሄ ራሱ ቀላል አይደለም። ስለዚህ ገና ከጅምሩ በጥንቃቄ የጀመረ መሪ መጨረሻውም ጥንቃቄ የሞላበት ስርዓት ያለው ወደ ሰፊነት ምናምን ሲገልጿቸው የነበሩ ቃላቶችን ስታያቸው በጣም ኢትዮጵያን አንድነት ያደረጉ እንደነ አባይ እንደነ አድዋ ብዙ ወሳኝና ጠንካራ የሆኑ ብሔር ብሔረሰብ ሊያስታስሩ የሚችሉ እንትን ነበረ። ቲወዝ ኤ ግሬት ስፒች በጣም ደስ የሚል እና ብዙም እኔ ብቻ ሳይሆን ጓደኛሞች አለን እናወራለን። ስለዚህ ጥሩ ነው፣ በጣም ደስ የሚል ነው። ስለዚህ አይውሽ ጥሩ ነገር እንዲሆንላቸውም ይመኝላቸዋል። እናናግዛለን እኛ ብቻልንበት።
በጣም አመሰግናለሁ።
አስተያየቶቻቸውን ያጋሩንን አድማጮች በሙሉ እናመሰግናለን። ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎችን እንስማ።
ሲራሊዮን ውስጥ ጁልየስ ማዳ ባዮ በጣም የተቀራረበ የፕሬዝዳንታዊ ማጣሪያ ምርጫ ካሸነፉ በኋላ ዛሬ ቃለ መሐላ ፈጽመዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትላንት ረቡዕ አሜሪካ ከቻይና ጋር የንግድ ጦርነት እያካሄደች አይደለም ብለዋል። ፕሬዝዳንቱ ይህን ያሉት ቻይና በዩናይትድ ስቴትስ እቃዎች ላይ የ50 ቢሊዮን ዶላር ቀረጥ እንደምትደነግግ ካስታወቀች በኋላ ነው። አሜሪካ ለወሰደችው ተመሳሳይ እርምጃ ምላሽ መሆኑ ነው። ብሪታንያ ውስጥ ጥንድ ሰላይ ከነበሩት አባቷ ጋር በነርቭ ኤጀንት የተመረዘችው ሩሲያዊት በፍጥነት እያገገመች መሆኗን ገልጻለች። ከገባሁበት ኮማ ከአንድ ሳምንት በፊት ነቅቻለሁ። በየዕለቱ እየጠነከርኩ መሄዴን አስደስቶኛል ስትል ዩሊያ ስክሪፓል መናገሯ ተገልጿል። በርካታ የዩናይትድ ስቴትስ ዲፕሎማቶችና ቤተሰቦቻቸው ዛሬ ሞስኮ ከሚገኘው የአሜሪካ ኤምባሲ ተነስተዋል። ሩሲያ ጥንድ ስለላ ያካሄዱ የነበሩ ሩሲያዊ ሰላይን መርዛለች በሚል ክስ በአሜሪካና በሩሲያ መካከል በተደረገው የዲፕሎማቶች ማባረር እርምጃ ምክንያት ነው አሜሪካውያኑ ዲፕሎማቶች ከሩሲያ የተነሱት። የሰሜንና የደቡብ ኮሪያ መሪዎች በያዝነው ወር ተገናኝተው እንዲነጋገሩ በታቀደው መሰረት የሁለቱ ሀገሮች ባለስልጣኖች የዝግጅት ንግግር አድርገዋል። ሁለቱ መሪዎች የሚገናኙት የሰሜን ኮሪያ ኒውክሌር እንቅስቃሴ ያስከተለውን ውጥረት ለማርገብ ጥረት በሚደረግበት ወቅት ነው። የሜክሲኮ የፍትህ ስርዓት ወደ ሰሜን አንዳንዶቹም ወደ ዩናይትድ ስቴትስ ያመሩ የነበሩትን ብዛት ያላቸው ፍልሰተኞችን በመበተኑ ፕሬዚዳንት ትራምፕ አሞግሰውታል። በደቡብ ምዕራብ ድንበር በኩል ይገቡ የነበሩት ፍልሰተኞች ብዛት እጅግ የቀነሰው አስተዳደሬ በወሰደው እርምጃ ነው ሲሉ ራሳቸውን አሞግሰዋል። የሜክሲኮ ባለስልጣኖች የፍልሰተኞቹ ጉዞ ተበትኗል ቢሉም አንዳንዶቹ ተሳታፊዎች እንቀጥላለን ብለዋል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ።
ያስተናገድናችሁ ሰለሞን ክፍሌና እኔ አዳነች ፍስሐዬ ነን።
ፕሮግራሙን በመራው ንጉሱ ታምሬ፣ በዋና አዘጋጅ ትዝታ በላቸውና ሌሎች ባልደረቦች ስም በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ፕሮግራማችን ጋር እንገናኛለን። ሰላም፣ ደህና ደሩ። ትግርኛ ይቀጥላል። Thank you.